ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርስ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ስለዚህ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ህዳር 14 ቀን 2011 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን በዜና እንጀምራለን። በማስከተልም ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ 6ኛውን የፓርቲ ጉባኤ አስመልክቶ የወጣውን ጋዜጣዊ መግለጫ እናሰማለን። ከዚያም በየሳምንቱ አርብ የሚቀርበውን የደብዳቤዎች አምድ ዝግጅታችንን አስተምተን ክፍል አንድ ፕሮግራማችን ይጠቃልላል። አሁን ወደ ዜናው።
በቤኒሻንጉል ጉምዝና በኦሮሚያ አዋሳኝ አካባቢዎች ካንድ ወር በፊት የተከሰከሰው ግጭት አሁንም ያልወረደ መሆኑን የአካባቢው ነዋሪዎች ለዜና ምንጮች በሰጡት ዘገባ ለማወቅ ተችሏል። በአካባቢው አሁንም ሰዎች እየሞቱ ሲሆን በሺዎች የሚቆጠሩ ዜጎችም ከቤት ንብረታቸው ተፈናቅለው ወደ መጠለያ ለመሰደድ ተገደዋል ተብሏል። ግጭቱ ተጧጥፎ የቀጠለው በመስራቅ ወለጋ ዞን ቢሆንም ምዕራብ ወለጋም ከችግሩ ያላመለጠ መሆኑን ብዙዎች ይናገራሉ። በመስራቅ ወለጋ ዞን ጎሳ ጊዳ ወረዳ በተለይ ሻሺጋ በሚባል ቦታ፣ በዚያው ዞን ሊሙ ወረዳና በመዕራብ ወለጋ መና ሶጎ ወረዳ ከፍተኛ ቁጥር ያለው ሰው መፈናቀሉን ገልጸዋል። ከፌደራል ጠቅላይ አቃቢ ህግ የህግ የበላይነትን ለማረጋገጥ በተለያዩ ዘርፎች ጥፋት የሰሩ የሥራ ኃላፊዎችን ለህግ ለማቅረብ የምርመራ ሥራውን አበርትቶ መቀጠሉን በተቋሙ የተሰጠው መግለጫ ያመለክታል። የሌብነት፣ የሙስናና የምዝበራ ተግባራት ተፈጽሞባቸዋል የተባሉ ትላልቅ ፕሮጀክቶች በጥናት ተለይተው ምርመራ መጀመሩን ቢገልጽም በየትኞቹ ተቋማትና ፕሮጀክቶች ላይ ምርመራ እንደተጀመረ አልታወቀም። በተያያዘ ዜና የገንዘብና የጦር መሳሪያ ዝውውርን፣ የመንጋ ፍትህና ስርዓት አልበኝነትን ለመቆጣጠር የሚያስችሉ ረቂቅ የህግ ማሻሻያዎች የተጀመሩ መሆኑ ተነግሯል። ለሌብነት የሚመቹ መንገዶችን ለመዝጋት የአዲስ አበባ ከተማ አስተዳደር የመንገድ ትራንስፖርት የሥራ ኃላፊዎችና ሰራተኞች ሀብታቸውን ማስመዝገባቸው ታወቀ። በቢሮው ስር የሚገኙ ተጠሪ መስሪያ ቤቶችም የሚገኙ የሥራ ኃላፊዎችም ተመሳሳይ የሀብት ምዝገባ ማድረጋቸው የተነገረ ሲሆን የማስመዝገቡ ሥራ እስከ ህዳር 30 ቀን 2011 ድረስ ይቀጥላል ተብሏል። በተመሳሳይ ዜና የገቢዎች ሚኒስቴር ባለፉት 10 ቀናት ባደረገው ክትትል ያለደረሰኝ ግብይት ሲፈጽሙ የነበሩና አመታዊ ገቢያቸው ከሚሊዮን ብር በላይ የሚገመቱ ተቋማት ላይ የወንጀል ምርመራ እያካሄደ መሆኑንና ከዚህ ጋም ተያይዞ 35 ግለሰቦች በወንጀል ተጠርጥረው በቁጥጥር ስር የተደረጉ መሆናቸው ታውቋል። የደቡብ አካባቢ ምክር ቤት ህዳር 12 ቀን ለኢትዮጵያ ብሔራዊ ምርጫ ኮሚሽን ጽፈት ቤት በጻፈው ደብዳቤ የሲዳማ ህዝብ ራሱን ችሎ ክልል ሆኖ የመደራጀትን ጥያቄ በተግባር ለማዋል በአካባቢው ህዝብ ወሳኔ እንዲከናወን ጠይቋል። ምክር ቤቱ በደብዳቤው ቀደም ብሎ የዞኑ ምክር ቤት በጥያቄው ላይ ውሳኔ ያሳልፎ ለደቡብ ክልል ምክር ቤት ማቅረቡና የክልል ምክር ቤቱም ጥያቄውን አጽድቆ ውሳኔውን ማሳለፉንም አውስቷል። ይህ ዜና የሚተላለፍላችሁ ከፍኖተ ዲሞክራሲ የኢትዮጵያ አንድነት ሬዲዮ ነው። በኮንጎ የኢቦላ በሽታ ገና የተወለዱ ህጻናትን ማጥቃቱ አሳሳቢ መሆኑን በተባበሩት መንግስታት ስር የሚንቀሳቀሰው የዓለም የጤና ድርጅት አስታውቋል። ተቋሙ በዚህ ሳምንት ባወጣው መግለጫ 35 ሰዎች በበሽታው የተጠቁ መሆናቸውን ገልጾ ከነዚህ ውስጥ 7ቱ ከሁለት አመት በታች፣ 6ቱ ከሁለት እስከ 17 አመት ባለ የእድሜ ክልል ውስጥ የሚገኙ መሆናቸውና እንዲሁም አንዲት እርጉዝ ሴት እንዳለችበት ተገልጿል። እስካሁን ድረስ ኢቦላ በእድሜ ከፍ ያሉትን ሰዎች ብቻ ሲያጠቃ እንደነበር የተጠቀሰ ሲሆን በእድሜ አነስተኛ የሆኑት የመጠቃት እድላቸው ዝቅተኛ እንደነበር ይታወቃል። እስካሁን 346 ሰዎች በኢቦላ የተጠቁ ሲሆን በበሽታው ምክንያት የሞቱት ቁጥር ወደ 147 መድረሱን ባለሙያዎች ይናገራሉ። በአካባቢው የጸጥታ ችግር በመኖሩ ምክንያት በሽታውን ለመቆጣጠር ያልተቻለ ከመሆኑ በተጨማሪ ህፃናትና አርዳታ ሰጪዎች በበሽታው ተለክፈው መሞታቸው በሽታውን ለመቆጣጠር በሚደረገው እንቅስቃሴ ላይ ችግር መኖሩን ያሳያል ተብሏል። የካሜሩን ወታደራዊ ተቋም አርብ ህዳር 14 ቀን በሰጠው መግለጫ የእንግሊዘኛ ተናጋሪው በሆነው የአማጽያን ቡድን ላይ በወሰደው እርምጃ 43 አጥቂዎችን የገደለ መሆኑን አስታውቋል። ካሙስ ጀምሮ የወታደሩ ተቋም በሰሜን ምዕራብ ያገሪቱ ክፍል ባሊና አቡ በሚባሉት መንደሮች ባካሄደው አሰሳ 3 የአማጽያን ካምፖችን የደመሰሰ መሆኑንና በርካታ ከባድና ቀላል መሳሪያዎች፣ ጥይቶችና ሌሎች ቁሳቁሶች የማረከ መሆኑን ገልጿል። በሌላ በኩል የባሊ ነዋሪዎች ለዜና ተቋሞች በሰጡት መግለጫ በአካባቢው የሁለት ወታደሮች ሬሳ ማየታቸውና በዚህ የተበሳጩ ወታደሮች ከአስር ቤቶች በላይ በሳት ለቁሰው የሄዱ መሆናቸውን ተናግሯል። ለዕለቱ ያጠናቀርናቸው ዜናዎች እነዚህን ይመስሉ ነበር። ሌሎች ፕሮግራሞቻችንን እንድትከታተሉ በትህትና እንጋብዛለን።
ከኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ ስድስተኛውን የፓርቲ ጉባኤ አስመልክቶ የተሰጠ መግለጫ። ኢህአፓ ስድስተኛ ጠቅላላ ጉባኤውን ከህዳር 6 ቀን እስከ ህዳር 8 2011 ዓመተ ምህረት ባሉት ቀናት ውስጥ አካሂዶ በስኬት አጠናቋል። በጉባኤው ከአራቱም የዓለም ማዕዘናት ተወክለው የተገኙ አባላት ተካፍለዋል። የጉባኤው ተሳታፊዎች ከፓርቲው ከፍተኛ አመራር ኮሚቴ የቀረበውን የስራ ዘገባ አዳምጠው ሰፊ ውይይትና ክርክር ካካሄዱ በኋላ በሙሉ ድምጽ አጽድቀውታል። ጉባኤው በፓርቲው ፕሮግራም የውስጥ ደንብና ሌሎች ጉዳዮች ላይ ተወያይቶ አስፈላጊ የሆኑ ማሻሻያዎች አድርጓል። የፓርቲው ድርጅታዊ መዋቅርና እንቅስቃሴ እንዲጠናከር በተጨማሪም የወጣቶችና የሴቶች ተሳትፎ የበለጠ ተጠናክሮ እንዲቀጥል ውሳኔ አስተላልፎ ለአመራሩ መመሪያ ሰጥቷል። ይህ ጉባኤ የኢትዮጵያን ህዝብ የአብሮ መኖር ህልውናም ሆነ የዲሞክራሲ መብት ጉዳይ ለድርድር የሚቀርብ እንዳልሆነ በድጋሚ አስረግጧል። በዲፕሎማሲ መስክ እየተሰሩ ያሉ ስራዎች ተጠናክረው እንዲቀጥሉ ጉባኤው ውሳኔ ያስተላለፈ ሲሆን ከሌሎች የተቃዋሚ ድርጅቶች ጋር ትግልን የማስተባበር ስራ ትኩረት ተሰጥቶ ተግባራዊ እንዲሆን ጉባኤው አጽንኦት ሰጥቶ ውሳኔ አስተላልፏል። ለአመታት ህዝባችን ከባድ መጽዋት የከፈለበት የሰብአዊ መብቶች መከበርና የአንድነት መኖር ትግል ግቡን እንዳይመታ በወያኔና በባዕዳን የሚደረገውን ሴራ ማክሸፍ ብርቱ ትግልን እንደሚጠይቅ ጉባኤው ተገንዝቦ አመራሩ ሁኔታውን እየተከታተለና እየገመገመ አስፈላጊ እርምጃዎችን ተግባራዊ እንዲያደርግ መመሪያ ሰጥቷል። በመሆኑም ሳይዘናጉ መከታተል አስፈላጊ መሆኑን አምኖበታል። የኢህአፓ ስድስተኛ ጉባኤ የሀገራችን ፖለቲካዊ፣ ማህበራዊና ኢኮኖሚያዊ እውነታዎችን ከዓለም አቀፍ ሁኔታዎች ጋር በማዛመድ አጠቃላይ በሆነ መልኩ ግንዛቤ ወስዶና ግምገምግሞ ስርነቀል የጥራት ለውጥ ለማምጣትና ህዝብ የስልጣን ባለቤት የሚሆንበትን ሁኔታ ለመፍጠር ትግሉን ከማጧጧፍ ወጭ ሌላ አማራጭ እንደሌለ አምኗል። የኢትዮጵያ ህዝብ ለአመታት የታገለለትን የህዝባዊ መንግስትና ዲሞክራሲያዊ ጥያቄ ግቡን እንዳይመታ በባዳን ተቆጥቁቶ ያደገው ያገዛዙ ሹም ተቃዋሚ ኃይሎችንና ሌሎችንም የህብረተሰቡ ክፍሎችን በማግለል እኔ ላሻግራቸው ማለት ትግሉን ለመቀልበስ የሚያደርጋቸውን ጥረቶች ጉባኤው ተገንዝቧል። ባዳን ኃይሎች ያገራችንን አገራዊ ጥቅም በመጋፋት ለራሳቸው ጥቅም ሲሉ በስልጣን ላይ ያለውን አገዛዝ ተጋግኖ የህዝባችንን ትግል ለማደናቀፍ የሚያደርጉትን ሴራ በጥልቅ መርምሯል። ህዝባችን የስልጣኑ ባለቤት ለመሆን የሚያበቃውን የሽግግር ሂደት እውን እስከሚሆን ድረስ ትግሉን አፋፍሞ መቀጠል እንዳለበትም ወስኗል። ኢትዮጵያ ህዝብ በአስመሳዮች ሳይዘናጋ ለዘላቂ ድል ትግሉን እንዲቀጥል ጥሪ አቅርቧል። በመጨረሻም ጉባኤው በሚቀጥለው የትግል ዘመን የሚያገለግሉ የፓርቲ ከፍተኛ አመራር ኮሚቴ አባላትን በመምረጥ ስብሰባውን በተሳካ ሁኔታ አጠናቋል። የማይቀረው ህዝባዊ ድል ትግላችንን እናፋፍም። ኢትዮጵያ ለዘላለም ትኖር።
ለመድብለ ፓርቲ ቀድሞ የታገለ ለቀይ ተፋላሚ ቀድሞ የታገለ ህግ የበላይ ይሁን ብለህ ያስተማርከው ሉዓላዊነት በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው። የህዝብ ተስፋ ነህ ግንባርክን አሳየ
ደብዳቤዎች አምድ
ደብዳቤዎች አምድ
ይህ ፕሮግራም እናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው።
ለፍኖተ ዲሞክራሲ ሬዲዮ ከሁሉ አስቀድሜ ልባዊ ሰላምታዬን አቀርባለሁ። ለማስከተልም የዚህች የመጀመሪያ የሆነችው ደብዳቤ ፍሬ ሐሳብን ከማንሳት ያስቀድሜ ራሴን ላስተዋውቅ። እኔ የቀድሞ የኢትዮጵያ ሰራዊት መኮንን የነበርኩ ነኝ። አድማጮች እንዲረዱኝ የቀድሞ አርኩ እንጂ ከዚያ በኋላ የኢትዮጵያ ሰራዊት ለመኖሩ ጥርጣሬ ሳይኖረኝ ቀርቶ አይደለም። ወያኔና ሻቢያ ሰራዊቱን በህዝብ ለማስጠላት የደርግ ሰራዊት እያሉ ሲጠሩት እንደነበርና እስካሁንም በዘረኛው አገዛዝ የፖለቲካ እዝ ስር የሚገኙ ጋዜጦች፣ ሬዲዮኖች እና ቴሌቪዥኖች ይህን ቆሻሻ መጠሪያ ሲጠቀሙ እንሰማለን። ይህ ጸያፍ አባባል በአሁኑ ወቅት በወጣትነትና በማደግ ላይ በሚገኙ ወጣቶች ላይ እያደረሰ ያለው ተጽዕኖ ቀላል አይመስለኝም። ከላይ ስንደረደር በሰራዊት ውስጥ መኮንን እንደነበርኩ በደፈናው የገለጽኩት ባሳለፍኩት ህይወት የምኮራ እንጂ የምሸማቀቅ ሆኜ አለመሆኑን ለአድማጮች ግልጽ ማድረግ እወዳለሁ። በአሁኑ ወቅት በደረስኩበት ወታደራዊ ማዕረግ መጠራት ያልፈለኩበት ምክንያትን ግልጽ ላድርግ። በኔ እምነት አንድ ወታደራዊ ማዕረግ ለመጠሪያነት ሊያገለግል የሚገባው ማዕረጉን ያገኘው ሰው ስራው ላይ እስካለ ድረስ ነው። የነበረው ማዕረግ ግን ግለ ታሪኩን ሲያወራ ወይም ሲጽፍ ሊጠቀምበት ይችላል። እኛ ወደ ውትድርና ስንገባ የተለያዩ ጥቃቅን የግል ምክንያቶች ቢኖሩንም ዋናው ግን ጀግኖች አባቶቻችን አጥንቶቻቸውን ከፍተው ደሞቻቸውን አፍስሰው ሀገራችንን ታፍራና ተከብራ እንድትኖር በማድረግ ለኛ ስላስረከቡን ከነሱ የተረከብነውን የሀገር ክብርና ነጻነት የማስከበር ቃል ኪዳን ተረክበን የነሱን ተጋድሎ ለመድገም ነበር። አድማጮች ልብ ሊሉት የሚገባው የኢትዮጵያ ሰራዊት የንጉሱም ይሁን የደርግ ሰራዊት ሳይሆን የእናት ሀገሩ የኢትዮጵያ ነበር። የሀገሩ ፍቅር አገብሮት እንጂ ለንጉሱ ወይም በስሙ ለሚጠራው ለወታደራዊ ቡድን ያደራል ነበርም። ጨካኙ መንግስትም ሆነ አገልጋዮቹ ፍቅረ ስላሴ፣ ፍስሐ ደስታና እንዳለ ተሰማ ወዘተ የሚባሉት በውትድርናው መስክ ስም የሌላቸው እንደነበር እንኳንስ እኛ ወታደር የነበር ነው ቀርቶ ሌላውም የሚያውቀው ነው። የኢትዮጵያ ወታደሮች እነማን አለቆቻችን አዛዦቻችን እንደነበሩ በደንብ እናውቃለን። የኛ አዛዦች በየጦር ግንባሩ ከኛ የቀደሙ ጠላትን ተዋግተው በጀግንነት እየወደቁ መስዋዕትነትን ተቀበሉ እንጂ በየካምፑ ተቀምጠው ውስኪ እየጨለጡ ዛሬ ውየውሸት ቡትቶ ታሪክ የሚጽፉ አይደሉም። መንግስቱና ካድሬዎቹ ስንቱን ጀግና በየጦር ሜዳው በጥይት እየደበደቡ ከሳንጃ እያረዱ እንደገደሉ የምንረሳው አይደለም። ሻቢያ ኤርትራን የገነጠለው ወያኔም ኢትዮጵያን ለመግዛት የበቃው በኢትዮጵያ ወታደር ድክመት ሳይሆን በመንግስቱና በዙሪያው በተኮለኮሉ ደንቆሮች ስለወታደራዊ ጥበብ ቅንጣትም እውቀቱም የጦር ሜዳ ውሎም በሌላቸው እንደው ዝም ብለው በተኮፈሱ የደርግ ሹመኛ ካድሬዎች በየጦር ግንባሩ አዛዥ የነበሩት የለገሰ አፋውና የመንግስቱ ገመቹ መሰሎች ድንቁርና ከራስ ጸብራቸው እስከ ግር ጥፍሮቻቸው የተቆራኙቸው ነበሩኮ። በየጦር ሜዳው የነበሩ ከፍተኛ መኮንኖችን የማዘዙ ስልጣን የነዚህ ደንቆሮች በመሆኑ በርካታ የውጊያውሎች ገና ሳይጀመሩ በጠላቶቻችን በሻቢያና በወያኔ ይመቱ ነበር። እነዚህ ጉዶች አርጅተውን ክፉ አመላቸውን እስከ መቃብር እሽሩሩ እያሉት ለመሆናቸው በአሁኑ ሰዓት የዘረኛው አገዛዝ ጋሻ ጃግሬ እየሆኑ መሆናቸውን እያየን ነው። ብዙዎቻችን በርካታ ግፍና እንግልት ደርሶብናል። እኔ በልጆቼ ምክንያት ከነበርኩበት የግዳጅ የጦር ሰፈር ሶስተኛ ፖሊስ ጣቢያ በሚገኘው ማዕከላዊ በሚባለው የስቃይ እስር ቤት ታስሬ ነበር። እኔ ብቻ ነበርኩም የታሰርኩት፣ ባለቤቴንም አስረዋት ነበር። የታሰርነው ልጆቻችሁ ኢሃፓዎች ናቸው ስለሚፈልጉ ከደበቃችሁባቸው ቦታ አምጧቸው ተብለን ነው። لهاجري بيبرهاو يتنكراتتو تدروس چي تغرفو مريتو نراجج إلى مرامر تسنوين سلا نبر بسرن يوج شاتم نبر ودمت أداجاريت إهيدي نبرو بنيلا يتفتس أمون مكرا يزدين يتسك أيو بيهونم بالبيتيم اندانيو مزقرفان سياسايو مفترين تلهود بزيان جيزي لجوتشي عند كوليجي دباش هولتو يولتين عدرجة يمش الرشاو ياندين عدرجة تماريوش نبرو يفلغو كنبرو صوصو سيتو عالجي اجوان ستا انيانا ستتا السوان الزو ماكلاو ياسك ايو قدلوات اجوان ستتشكن لجين باني باباسو فيت ارقانوان عدرجو فاچ راك النت بغاويران جساتشو سايرارو دم بدم عدرجو قررفوات الزيابير ياسايارشو اندي يمثلون فاشستت آليان كفز امو يمي تنانت شكاني يفز امون انه فكرة اللاسي ويقدره سيواش عفكت النادر صاغر ويداد بلوينسيل يقامانيال يكرافانيال لجوتشين يبلو منقستو فكرة اللاسي فتسهانا مثلو تشاچوناتشو لاني النزي صوب اللا عوريوشناتشو ولدتو لجوتشي اتكذاريب مموتاتشو نمقان بواقو سانوك اندي هوالن የልጆቼ ደም ፍትህ አላገኘም ይዘገይ ይሆናል እንጂ እነዚህና መሰሎቻቸው በወያኔ የባል ተፈተስ ነጣ ተለቀው ሲባልሉ ማየት እንደኔ መከራ ለደረሰባቸው የሞት ሞት ነው እላለሁ ሌላው ላነሳው የፈለኩት የሻቢያ ጭራቅ ኢሳያስን የተመለከተ ነው ኢሳያስ በምስራቅ አፍሪካ ከሚገኙት የተውን ደም በማፍሰስ ግንባር ቀደም ከሆኑት ከሩዋንዳው ፖል ካጋሚ ከኡጋንዳው ሙሴቬኒ ወዘተ ቀዳሚነቱን የሚይዝ ነው ላለው በዓለም አቀፍ ህግና በሰው ልጅ የጦር ልማድ መሰረት ምርኮኛን ሲሆን አግባብ ባለው ሁኔታ ይይዙታል እንጂ አይገሉትም ኢሳያስ ግን የኢትዮጵያ ምርኮኞችን ሳዋ ላይ እድሜያቸው ከ7 እስከ 12 ዓመት የሚሆኑ ህፃናት የክላሽንኮቭ ምላጭ ጽበው በበርካታ ሺህ የሚቆጠሩ ወታደሮችን እየታቁ እንዲገድሉ ያደረገ አረመኒ ነው የዛሬ 27 ዓመት ከኦነግ ጋር በጋራ የአሶሳ ከተማ ህዝብን በስለት ያደረገ የገደለ አረመኒ ነው ዛሬ ሁኔታው ባይፈቅድልንም ነገ አጥማችንም ቢሆን ይህን አረመኒ ይበቀለዋል የሚል እምነት አለኝ ከዚህ በተጨማሪም ከዓለም ዙሪያ የጨካኝ ድርጊቱን በማውገዝ ድምጾች መሰማት ሲጀምሩ ምርኮኞችን ሲለቅ ሙሉ በሙሉ እርቃናቸውን አድርጎ መሆኑ አይረሳም። ተካራሙ ፕሮፌሰር እንደሪያ ከታሪክ ይቅርታ በላይ የሆነ ካንድ የተማረ ቀርቶ ተራሰው የማይጠበቅ የኢትዮጵያ ወታደሮች አባ ባለው ሁኔታ ተይዘዋል የሚል ተራ ቅጥፈት መዘላረዱ አሁን ለደረሰበት የመጻጉ ስቃይ አድርሶታል። ከዚህ በተረፈም ተቃዋሚ ነን የሚሉት ብራኑ ነጋና አንዳርጋቸው ጽጌ ኢሳያስን ታይቶና ተሰምቶ የማይታወቅ ዲሞክራሲ ያሉ ሲያንቆለባብሱት በሰማው ጊዜ የነሱ አድርባይነት ደግሞ የተጨናበሰ የፖለቲካ ብስለታቸው ካፍንጫቸው የማይርቅ እንደሆነ ገመት እነዚህም በእኛ በኢትዮጵያ ወታደሮች ሰማዕትነት ማላገጣቸው ነውና ጠላት ሲወጣ አብረው በደቆታቸው አይቀርም በቅርቡ የመደመርና የመቀነስ አዋቂነን የሚሉ ዘረኛ ከኢትዮጵያ ጥቅምና ክብር በላይ ለሻቢያ ሲነጠፍ አልፎ ተርፎም የመኪና ሹፌር የጠፋይ መስል ለአረመኔው ኢሳያስ ሲነጠፍና ሲሰግድ ባየው ቁጥር ለወገኖቼ ገዳይ እንዲያለ ሽርጉድ መዘዙ በማር እንደተለወሰ መርዝ ሊሆን እንደሚችል ቦምቡንና አሩሩን አጥርተን ለምናውቅ ይገባናል እላለሁ ሻቢያ ባለም የፖለቲካ ተቀናቃኞችና ጋዜጠኞችን ፍርድ ቤት ሳይያቀርቡ በድብቅ ጨለማ እስር ቤቶች ከሚያስተቃዩ ሀገራት ከዘረኛው የኢሃዲግ አገዛዝ ጋር ቀዳሚ መሆኑን ከተለያዩ ምንጮች ማንበብን አስተውታለሁ። እስካሁን ስለ ታዋቂው የአየራይ ተዋጊ አውሮፕላን አብራሪ በዛብ ጴጥሮስ በህይወት መኖር ወይም መገደል ይፋዊ መግለጫ አለመስጠቱ ኢሳያስን ጭራቅ ካላስባለው ምን ሊያስብለው ይችላል? በዛብ ከተገደለም በጨለማ እስር ቤት ከፍተኛ ስቃይ ተፈጽሞበት ሊሆን እንደሚችል አለማሰብ ይከብደኛል። በዛብ ለእናት ሀገሩ ለኢትዮጵያ የቆመ እንጂ ጨካኞቹ የደርግ ልቃሚ መኮንኖችና ዘረኞቹ ወያኔዎችን ለማገልገል የተፈለፈ አልነበረም። በዛብህን የመሰሉ በርካታ የኢትዮጵያ ወታደሮች በኤርትራ በራ በሚገኙ ጨለማ እስር ቤቶች ተሰቃይተው ተገድለዋል። ዛሬም እየተሰቃዩ የሚገኙ አሉና ይፈቱ ብለን ድምጻችንን ማስተማት ይገባናል። እንግዲህ የወያኔ መሰሪ አባባል የደርግ ወታደር የሚለውን እናቆም። ይህ ማለት እኮ የደርግ መምህራን፣ የደርግ ሐኪሞች፣ የደርግ ዳኞች ወዘተ እንደማለት ነው። አጠራሩን እኛን እንዲያራርቀን ሆን ተብሎ የተሰራ የወያኔ ተንኮል ነውና ይህን አቁመን ሀገራችን አሁን ከተጋረጠባት ከፍተኛ ችግር ለማዳን የኛ የቀድሞ የኢትዮጵያ ሰራዊት አባላት የነበርነው አስተዋጽኦ ከፍተኛ ይሆናልና የሀገራችን ህልውናን ለሻቢያና ሸሪኮቹ አሳልፈን ላለመስጠት የድርሻችንን ለመወጣት ዝግጁ መሆናችንን እገልጻለሁ። ለፍኖተ ዲሞክራሲ ሬዲዮ ወደፊትም ደብዳቤ ልካለሁ። አመሰግናለሁ። በቀይ ሽብር የተገደለችው ልጅን ስም ነው የምጠቀመው። ስርጉት ጃ ከበቅሎ ቤት አዲስ አበባ።
ውድ የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች ሰላም እና ጤና ለእናንተ እንዲሆን የዘወትር ምኞቴ መሆኑን እገልጽላችኋለሁ። ኢትዮጵያ ዜጎቿ የሚጠበሱባትና የሚለበለቡባት የሲኦል መሬት መሆኗን መካድ የማይቻልና በተጨባጭ የሚታይ እውነት ነው። የአንድ አናሳ ቡድን ራሱን በብሔረሰብ አደራጅቶና ለቅሶ ህልውናዋን እየተፈታተናት ይገኛል። የዘር ጭፍጨፋ አውድማ ሆና ለ27 ዓመታት ባሽታለች። የጥላቻ ፖለቲካ ህገ መንግስት ተብየውንና መንግስታዊ ተቋሞች ተገን እየተደረገ ሰፊ ዘመቻ ተከፍቶባታል። የቡድንና የግለሰቦች ርፊያ ተግባራት እንደ ወንጀል ሳይሆን እንደ ጀብት የሚነገርባትና የሚወደስባት ሀገር ነች። የዜግነት መብት እውቅና ተነፍጎታል። የዜጎች ሰብአዊ መብት በአደባባይ የሚጣስባት፣ ታሪካቸው፣ ባህላቸው፣ እምነታቸው እንዲጎድፍ በትጋት በጠላቶቿ የሚሰራባት ሀገር መሆኗን የሚክዱ ወይም አላየንም አልሰማንም የሚሉ ካሉ በኢትዮጵያ ውድቀትና ኪሳራ ተጠቃሚ የሆኑት ወያኔዎች ወይም አገልጋዮቻቸው የሆኑ ጀሌዎቻቸው ናቸው፣ ወይም ለነገው ጥቅማቸው ያጎበደዱና እያጎበደዱ ያሉ ናቸው። ጸረ ኢትዮጵያና ጸረ ህዝባ የሆነው ወያኔ በ1967 ዓ.ም ምረት በደደቢት በረሃ ሲጸነስ ትግሉ ዓላማና ግቡ አድርጎ የተነሳው ጨቋኝ አገዛዝን ሳይሆን የአማራውን ህዝብ እንደ ጠላት አድርጎ ነበር። ይህንን እውነተኛ ታሪክ ወያኔ ታገለለታለው ብሎ በቀረጸው ፕሮግራሙ ላይ ቁልጭ ብሎ ተቀምጧል። ድረ 1983 ዓመተ ምህረት የስልጣን ኮርቻውን በመስታሪያ ኃይል ከተቆጣጠረ በኋላ ነጻው ጭነትና ወያኔነትን መቀየር አልቻለም። ዓላማውም ሆነ ግቡ ዛሬም ጸረ አማራ ነው። ይህንን የጥላቻ መርዘኛ ቅስቀሳውን በመላ ሀገሪቱ በሚገኙ ብሔረሰቦች መካከል እንዲናኝ በስፋት ሰርቷል። ከጠለምት ፍየል ውሃ ጀምሮ ከሁመራ የተዘረጋውን የጎንደር መሬት ዝርፊያን ያነሷል። የወሎ ራያ ህዝብ ጩኸትንም ልብ ይሏል። የአፋር መሬት ዛሬም ከወያኔዎች እኩይ ሴራ የተላቀቀ አይደለም። ወያኔ ኢትዮጵያን ለማተራመስና ሰላሟን ለመንሳት በመሬት ቅርምትና ዝርፊያ ላይ ብቻ ያነጣጠረ አልነበረም። ዛሬም አይደለም። በህዝቦች መካከል እየረጨው ያለው መርዘኛ የጥላቻ ፖለቲካው መላ ሀገሪቱን አላዳረሰም ማለት አይቻልም። አማራና ኦሮሞን፣ አማራና ትግራይን፣ የኦሮሞና የሶማሌ ህዝቦችን ለመለያየት ያልቆፈረው ጉድጓድ ያልፈነቀለው ቁጥቋጦ የለም። ታዲያ የወያኔን ጨቋኝ አገዛዝ ከስሩ መንግሎ ለመጣል የኢትዮጵያ ህዝብ በዝምታ አልተመለከተው። በመራር ትግል ውስጥ ገብቶ ታግሎታል። ደሙን አፍስሷል። አጥንቱን ከስክሷል። የፋሽስታዊ ድርግ በእናቶች በወጣቶች ባዛውንቶች ወዘተ ላይ የፈጸማቸው ፋሽስታዊና አርሜኒያዊ ድርጊቶች በኢትዮጵያ ህዝብ ላይ ለሁለተኛ ጊዜ ተፈጽመውበታል። አስክሬን ተዘግዝቆ ተሰቅሏል። የሻሸመኔውን ያስታውሳል። እናት በልጇ አስክሬን ላይ እንድትቀመጥ ተደርጋለች። የደንብ ዶሎውን ልብ ይሏል። ዜጎች በጅምላ ተጨፍጭፈዋል። የባህር ዳሩን፣ የደብረ ዘይቱን፣ የወልድያ፣ የአምቦን ያስታውሷል። የወያኔ አርመኒያዊ ጭፍጨፋ የቱንም ያህል ቢመር የቱንም ያህል መስዋዕትነት ቢጠይቅ ትግሉን ሊያቆመው አይችልም። የመምቻ ጊዜውን ለማራዘም ፋታ ማግኘት የሚያስችለውን የተለመደ ሴራውን መተብተብ ግን አላቆመም። የህዝቡን ትግሉን ለማምከን ከሀገር ውስጥ ምንደኞችና ከባድ ኃይላት ጋር ተክቶ እየሰራ መሆኑ በግልጽ እየታየ ነው። የለውጥ ኃይል ተብለው በወያኔና በአሜሪካ የተፈበረኩልን መሆኑን ዛሬ አከራካሪና አጨቃጫቂ ቢሆንም ነገ ከነገ ወዲያ ሴራው መጋለጡ የማይቀር እውነት ነው። የለውጥ ኃይል ተብየውም ተጣፋጭና ማራኪ ቃላት ያለፈ ተጨባጭ የተግባር ለውጥ ማምጣት አልቻለም። የጾታ ስብጥርና የሰላም ኮሚሽን የተባሉ የወረቀት ላይ ስራዎች ስለተደቀደቁ የሚገኝ ለውጥ አይኖርም። በወያኔና ጀሌዎቹ የሚዋቀሩ ግለሰቦችም ሆኑ ተቋማት ወያኔያዊ ተልእኮ ፈጻሚዎች መሆናቸው መጠርጠር ተገቢ ነው። መታገልም ተገቢ ነው። የሰላም ኮሚሽን የሚባለውን ተቋም ላብነት ማንሳት ይቻላል። ቀድሞም የነበረ በስብሐት ነጋ የሚመራ ነበር። የዛሬውም የሰላም ኮሚሽን ወይም ሚኒስቴር መስሪያ ቤት የሚመራው በወያኔ ደቀ መዝሙሮች ነው። እኛ እስከሚገባን ድረስ ወያኔያዊ የሰላም መስሪያ ቤት ለወያኔ አገዛዝ ሰላምን ወይም ለአገዛዙ ሰላማዊ ሁኔታን መፍጠር እንጂ ለኢትዮጵያ ሕዝብ ዘላቂ ሰላምን ለመፍጠር ይሰራል ብሎ መጠበቅ ስህተት ነው። የጾታ ስብጥሩም ቢሆን በጾታ ብዛት የሀገርና የሕዝብ ችግሮች ይፈታሉ ማለት አይቻልም። ሁሉም የወያኔ ውልዶች በወያኔ የተጠመቁ የወያኔ ህገ መንግስትና አብዮታዊ ዲሞክራሲን አምላኪዎች ናቸው። ወያኔያዊና የባዕድ ኃይላት ጥቅም አስጠባቂዎች እንጂ ስለ ኢትዮጵያ ህዝብ የቆሙ እንዳልሆኑ ነገ ከነገ ወዲያ በግልጽ የምንመለከተው ጉዳይ እንደሚሆን በግሌ አልጠራጠርም። መፍትሄው ተባብሮ ትግሉን መቀጠል ብቻ ነው። ከወያኔዎች ጉልቻ መለዋወጥ የኢትዮጵያ ህዝብ ጥያቄ ምላሽ ይገኛል ብሎ መዘናጋት አያስፈልግም። መሐመድ አሊ ከደሴ።
ከጣዩን ደብዳቤ ያደረሱን ቸርነት ከጭሮ አሰበ ተፈሪ ናቸው። ሰላም የፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ አዘጋጆችና አቅራቢዎች፣ የሀገራችን አጠቃላይ ሁኔታ ከድጡ ወደ ማጡ እየሄደ እየተወሳሰበና እየተመሰቃቀለ መሆኑን ጭንቀቴን እያባሰው ይገኛል። አባቶቻችን እንዲህ ብለው ነበር፣ እናት የሞተ እንደው በአገር ይለቀሳል፣ አባት የሞተ እንደው በአገር ይለቀሳል፣ ወንድም የሞተ እንደው በአገር ይለቀሳል፣ አገር የሞተች እንደው በምን ይለቀሳል። ዛሬ ለኔ ሀገሬ ኢትዮጵያ እያለች የለችም። ዛሬ ሀገሬ እየሰማች አትሰማም። ጽንፈኞች ሊበልቷት ሊያሳመሟት ባይበሉትም ጭረው ሊያፈሱ እያሴሩ መሆናቸውን ስናስተውል እናት ሀገራችንን ከሲቃዋ ለማዳንና ለመገዳገል ምን ማድረግ ይገባናል የሚለው ጥያቄ ላይ በቅጡ መምከርና መነጋገር ለነገ የማይተው ግዴታችን ሊሆን ይገባዋል። ኢትዮጵያ ሀገሬ በጊዜ በነበሩበት ዘመን የሚለያዩ በመወሻከት አንድ የሆኑ መሪዎችን አይታ አሁን ያሳለፈችው መከራ አልበቃት ብሎ ከአዙሪቱ መውጣት ተስኗት እያየን ነው።
ንጉሱ ስዩም እግዚአብሔር በፈጣሪ የተሾመ እንደሆነ ሲነገርላቸው ፋሽስቱ ደርግ የታሪክ አደራ ተሸካሚ እንደሆነ እየጮህብን ወያኔ ህወሓት 100% በህዝብ ተመርጫለው ይያለ ያሁኑ በራይ መሾመን የሚዘላብደው የፈላጅ ቆራጭ አገዛዞችን መታተኝነት የሚያሳይ ነው። አጼ ኃይለ ሥላሴ የኢትዮጵያን ህዝብ ረግጠው የገዙና ተቃዋሚዎቻቸውን በመርዝ በጥይት ያስደበደቡ በገመድ ያስቀሉ በየአመቱ የዘውድ ባላቸውን ሲያከብሩ የምንወደውና የሚወደን ህዝብ ይያሉ ማሾፍ ይወዱ ነበር። ጸሎት የሰፈሩትን ግፍ የመሻር ኃይል ቢኖረው ኖሮ በየቤተ ክርስቲያኑ የዚያን ጊዜ ንጉሱን የሚጻረራቸውን ከግራቸው በታች አድርጋ አስገዛላቸው እየተባለ በቅዳሴ ላይ ይጸለይ የነበረው ዙፋናቸው ላይ አጣብቆ ባቆያቸው ነበር። ለነገሩ 40 አመት እንደገር ከተቀጣው ነበር እኮ የገዙን። የደርጉ ጭራቅም አንድ ጥይት እስክትቀረው እንደሚዋጋ ሲያቀራራ የነበረውን ክዶ ራሱን ባህራሪ በገዛ ፈቃዱ ለግዞት ዳርጎ እየማገገ ነው። የወያኔ ኢህአዴግ ቁንጮች በየምሽቱ የውስኪ መልኪያቸውን እያጋጩ በትንሹ 50 አመት ይህችን ሀገር እየበዘበዙ እንደሚቆዩ አባይ ጠንቋይ የነገራቸውን በማመን ሲፎክሩ እንዳልነበር ያሞራና የቀልጋ ብቻ ሆነና ቅሉ ፍርክስክስ እያለ ነው። የዚህ አረመኔ ዘረኛ ድርጅት መሰነጣጠቅና ሊጠቀምበት ይገባው የነበረው መረገጡና መመዝበሩ መሮት ሲታገልና ሲያምጽ የተገደለውና ከሊና በላይ የሆኑ ስቃይ መከራዎችን የተቀበለው የኢትዮጵያ ህዝብ መሆኑ ሲገባው ባንድ ጮሌ ዘረኛ ቡድን የትግሉን መፈክሮች ነጥቀው ዘርፈው ራሳቸውን ታጋይ ብለው እንደ ንጉስ የምንወደው ህዝብ እያሉ ያንን የዘር ቀንበራቸውን መልሰው አጥብቀው ሲጭኑብን መጫናችን አንሶ አተተንፍሱ ጭጭ ብሎ የሚሉን ደግሞ በረከቱ ይገርማል። ከድሮ ጀምሮ ውሻ በበላበት ይጮሃል። ዘንድሮ ግን ቡችሎችም ሶሎጎችም ተኩላዎችም ሲያላዝኑና ሲጫጫሁ ተርሳቸውን ሲያገጡ ያየው ነው። ተቋም የሚባሉ ድርጅቶች ለውጥ መጥቷል ለህዝባዊ መንግስት መስረታ የሽግግር መንግስት ያስፈልግም የሚል ክርክር ያነሱና የሚያስፈልገው የሽግግር መዋቅር ነው ሲሉ አደርባይነታቸው ማያያ መጨበጫ ማጣቱን ያሳያል ባይ ነኝ። በኢትዮጵያ ህዝብ ገንዘብ በትላልቅ ሆቴሎች እየኖሩ የህዝብ ትግል እንመራለን ሲሉ በቁም መቃጀቶች ያሳይሆን የጉስቁሉን ህዝብ ደም እንደመጠጣት ይቆጠራል። በ1978 ዓመተ ምህረት አካባቢ ደርግ የሶማሌው አምባገነን መሪ ዚያድ ባሬ ሻቢያን ህወሓትን ኦነግን ይደግፍና እርዳታ የሚሰጣቸው ስለነበር በአጸፋው የምዕራብ ሶማሌ ነጻውጪ የሚል ቡድን አደረጃጅቶ ነበር። ይህ ነጻውጪ ቡድን እንዲያርፍ የተደረገው መስቀል ፍላወር ሆቴል ሲሆን ከምግብ በተጨማሪ በየቀኑ አንድ ፒካፕ ሙሉ ጫት ይገዛላቸው እንደነበር አስተውሳለሁ። እንዲህ ያለ የነጻውጪ ትግል እና ታጋዮቹ ከሆቴላቸው ሳይወጡ ሶማሌ ለትርምስ ተዳረገች። ዛሬ ዞሮ መጣና በአዲስ አበባና በባህር ዳር ትላልቅ ሆቴሎች ተደገመ። ሌላም ነገር አለ። ከውጭ የገቡና ሀገር ውስጥ የሚገኙ የወያኔ ጥፍጥፍ ተቃዋሚዎች መጪው ምርጫ ይራዘም የሚል ሞዛዛ መፈክር ያሰሙ ነው። በመሰረቱ ወያኔ አንበሬ ጭቃ ተቀባብቶ ቁልጭ ባለበት ምርጫ የሚባለው ያው የተለመደው የቧልት ምርጫ ሲሆን ይሄንም ይራዘም እያሉ መጮሃቸው ምን ሊባል ነው ላለው። እንደው ለነገሩ ሲራዘም የሚለው ውሳኔ በህዝብ እንጂ ህዝብ ኦክና ባልሰጣቸው መናመኖች ሊሆን አይገባውም እኮ። ወለጋ በታሪኳ አይታ በማታውቀው እየታመሰችና የንጹሃን ደም እየፈሰ በቤኒሻንጉል በቤንች ማጂና በቴፒ በቦረና በራያ በወልቃይት በአፋ ወዘተ ጸጥታው ደፍርሶ ዜጎች እየተፈናቀሉ በርካቶች በጥይት እየተገደሉ ህፃናትና ሴቶች እየተሰደዱ ባለበት በየሆቴሎቹ የመሸጉ ፖለቲከኞች ሀገሪቱ አንሳራይ ሰላም አላት ሲሉ የራሳቸውን ሆድ እንደ ሀገር ወስደውት ይሆናል ላለው። ከሰሞኑ የምርጫ ቦርድ ሰብሳቢ መቀየሩም ቢነገርም ለነጻ ምርጫ ግን ዋስትና ሊሆን አይችልምና ዋናው ጥያቄ ህዝባዊ መንግስት ይቋቋም የሚል መሆኑ ይታወቃል። ለህዝባዊ መንግስት መስራታ ጥርግ የሚያዘጋጅ ጊዜያዊ መሸጋገሪያ መንግስት ማቋቋም ግድ ነው። ሀገርን ከጥፋት ህዝብን ከስደትና ከተለያዩ ስቃዮች መታደጊያው መንገድ ብቸኛው አማራጭ የሽግግር ህዝባዊ መንግስት በመሆኑ ለዚህ ሁኔታ አበከሰት ሁሉም ኢትዮጵያዊ ድምጹን ማሰማት መታገል አለበት ላለሁ ሲሉ ቸርነት ተጭሮ አሰበ ተፈሪ ደብዳቤያቸውን አድርሰውናል።
ውድ የፍኖተ ዴሞክራሲ አዘጋጆች ልባዊ ሰላምታዬ ይድረሳችሁ። ያገሪና የወገኔ እጣ ፈንታ ከምጣዱ ወደ ረመጡ እየሆነ ያየው አመዛዛኝ ፍልሊና አስተንታኝ ልቦና ያለው ሰው ተደብቀ ወይስ ተማመነ እያልኩ ራሴን እጠይቃለሁ። የወቅቱ ያገራችንን የፖለቲካ ሁኔታ ትክ ብለን በአርሞ ካየነው ከየትኛውም ዘመን በከፋ ሁኔታ ውስጥ እንደሚገኝ መረዳት አያዳግትም። ከኢህአፓ የተማርኩት ፖለቲካና ፖለቲካ የተለያዩ መሆናቸውን ነው። የሀገራችንን ፖለቲካ ለመገንዘብ በስፋትና በጥልቀት ማንበብ የትርፍ ጊዜ ጉዳይ ሳይሆን ሀገሩንና ወገኑን የሚወድ ሁሉ ሊያደርገው የሚገባ ግዳጅ መሆኑ ሊታወቅ ይገባዋል። እያየሁ እየሰማሁ ያለሁት ግን በፖለቲካ ስም ሲቦታለክ ነው። በዘልማድ ቦታለከ ሲባል ዋሸ፣ ወሻከተ፣ ከታጠፈ፣ የባጥ የቆጡን ቀባጠረ ማለት ነው። ዛሬ በሀገራችን እንደ አሸን የፈሉት ፖለቲከኞች እንጂ ፖለቲከኞች አይደሉም አላለሁ። ይህን የማነሳው ሀገርና ህዝቧን እየጎዳ ያለው መቦትለክ ሀቅን እየቀበረ ውሸትን እያነገሰ በመሆኑ ነው። በሰው እጅ የሚቀረጹ ሰው ሰራሽ አምላኮች አይኖች እያሏቸው አያዩም፣ ጆሮች እያሏቸው አይሰሙም፣ በአንደበታቸውም ትንፋሽ የለም ወዘተ የሚለው በሀገራችን በፖለቲካ ስም ለሚኮፈሱ ስልጣን ለያዙትም ሆነ በህዝብ ስም እንታገላለን ለሚሉትም የሚሰራ ይመስለኛል። በሀገራችን ፖለቲካ ከጥንት ጀምሮ ደባ ሲፈጸም ሲወሻከት በሬ ወለደ የፈጠራ ወሬ እየተወራ እዚህ ዘመን መደረሱን እያስዋልኩ ነው። እያዩ አላየንም እየሰሙ አልሰማንም ማለትን ሁሉም የሚለው ቢሆንም ዶክተሮቹና ፕሮፌሰሮቹ ሲሉት ያስቀይማል ይገለማል። ገሞራው በ1959 ዓመተ ምህረት በተቀኘው በረከተ መርከም በተሰኘው ግጥሙ ምን ይሆን ጠባዩ የአይኖች ውሃ በጣም ደስ የሚለው ጠቁመው ሲያሳዩ የስሜት በረሃ ምን ይሆን ጠባዩ የጆሮ ከበሮ ለስሜት ባህሪ ያረካል ተብሎ በተስፋ ሲመቱት በስብከት ሲያሻሹት የሚጨፍራቆ እንዴት ይሆን ስራው የምላስህ ስጋ ለርኩስ ስሜት ሲባል መራራ ሲሰጡት እሬቱን ሲያቀምሱት ለውጦ አጣፍጦ የሚያደርገው ሸጋ ያፍንጫ አሰራር ምን ይሆን ምስጢሩ ስሜትን ለማግነን ግማት ሐሙን ሽታ ቀይሮ ሲያደርገው ያለ መጠን ጥሩ። ይህ የገሞራው ድምጽ 50 ዓመት ሙሉ ሲያስተጋባ ለዛሬዎቹ ተደማሪ ተግባስባሾች እንደሚሰራ እዩት። የሚሰማ ስለጠፋ አዋጅ አዋጅ ብዬ እንደ ገሞራው ኃይሉ ገብረ ዮሐንስ ያስተማረኝን የርግማን ናታይን ላውርድ። እናንት ጀመረው ታስክትገባ አስሩን አንስታችሁ አስሩን የምትጥሩ ዶክተሮች ፕሮፌሰሮች የትምህርት ማስረጃችሁን ለመቀላመድ አደርባይነት ይዋላችሁ ተመሆኑ የዳሎል ንፍር የእሳት ጎፈር ትምሽክ ካድርጉ ይብላችሁ። ድሮ ድሮ የትምህርት ጮራ ገና ጎህ በቀደረችበት ወቅት የተማረን ለማክበር የተማረ ይግደለኝ ይባል የነበረው ዛሬ ከንቱ አባባል ሆኗል። ስንቱ የተማረ ለባለ ጠመንጆች ለጎጠኞች አድሮ ስንትና ስንት ወጣቶችን አስፎ ገረፈ ገደለ እየሰረቀ ከበረ የሚለው ጥያቄ መልስ ሲሆን ዘንድ ይመስላል የተማረ ግደለን የሚለው አባባል መስማት ካቆመ የከረመው። የሀገራችን የፖለቲካ ሁኔታ እንዳይጠራ ሁሉም ሲበጠበጥና ሲደፈርስ እያየን ነው። አሁን ሀገራችን እየተፈቀችበት ካለው ጭፍቅ የፖለቲካ ጨለማ ለተወጣ የምትችለው የሀገራችን የፖለቲካ ሁኔታ የሚመለከታቸው ሁሉ የተካተቱበት ጊዜያዊ ህዝባዊ መንግስት በመቋቋም መሆኑን ኢህአፓ እየደጋገመ ጥሪ ማሰማቱ የፖለቲካ ስለቱንና አርቆ አስተዋይነቱን የሚያሳይ ነው። የሽግግር መንግስት አስፈላጊ ከመሆኑባቸው አበይት ጉዳዮች መሃል አንዱ የኢትዮጵያ ህዝብ ህገ መንግስቱን አጥብቆ ህዝቡ እንዲወያይበት በማድረግ የሚሻሻለው ተሻሽሎ የሚሰረዘው ተፈቆ የሚታከለው ተጨምሮ በህዝብ ድምጽ የሚጸና ህገ መንግስት ለማጽደቅና ለመደንገግ ነው። ይህ ደግሞ ለሀገራችን ዘለቀታዊ ሰላምና እድገት ዋስትና ነው። ዛሬ በኢትዮጵያ ህዝብ ስም የሚጠራው ለኢትዮጵያ ህዝብ ባጅ የሆነ በህዝብ የሚናቀና የሚነቀፍ እንደሆነ በተለያዩ ወቅቶች አደባባይ ወጥተው ወያኔን ካወገዙ ህዝባዊ አመጾች መገንዘብ ይቻላል። ጨቋይ መንግስታት በህገ መንግስት ስም የስልጣን እድሜያቸውን ለማራዘምና ህዝብን ረግጦ ለመግዛት የሚያወጣቸው የመጨቆኛ ህጎች እንጂ የኢትዮጵያ ህዝብ ህጎች ሊባሉ አይገባቸውም። የአጼው አገዛዝ የፋሽስቱ ደርግም ህዝብን ለመጨቆን የሚያስችላቸውን ህግ ለየራሳቸው ደንግገው እንደነበር የሚታወስ ነው። ሶስቱም ፈላጭ ቆራጭ አገዛዞች ህጎቻቸውን ለህዝብ ውይይት አቅርበው ህዝብ በነጻነት ተዋይቶ እንዲያጸድቀው አለማድረጋቸው የአምባገነናዊ ባህሪያቸው መግለጫ ነው እላለሁ። የሽግግር መንግስት አስፈላጊነትን በርካታ ድርጅቶች ሲያነሱት እንደነበር የሚታወስ ሲሆን የመደመር የጨረባ ጫጫታ ሲከሰት አፋቸውን በሰም ያሽጉ በርካቶች ናቸው። አዲሱ ኮሎኔልም እንደ ፋሽስቱ ኮሎኔል መንግስቱ ጊዜያዊ ህዝባዊ መንግስት የሚፈጽመውን የሽግግር ለውጥ ጊዜያዊ ወታደራዊ መንግስት ይሰራል ብሎ እንዳለው ሁሉ አዲሱ ኮሎኔልም ሽግግር የሚባለው በእሱ እንዲጣል መናገሩ ከቀደመው ኮሎኔል ጋር ከሚያዘምሉት አንዱ ይመስለኛል። የሚገርመኝ ኢህአፓ በሽግግር መንግስት ጠያቂነት የሚከሱት ናቸው። ዛሬም የጠነዛ የስልጣን ጥመኝነት የሚል ጭቃቸውን ሲለቀልቁ እያስተዋልኩ ተንጋለው ቢተፉ ተመልሶ ታፉ እንዲሉ እየሆነባቸው ነው። አንዳንዶች ኢህአፓ ለሶሻሊዝም ቆሞ በመታገሉም ሊከበር ሲገባው የጭንቅላታቸውን ባዶ ቅልነት በሚያሳይ መልኩ ሲከሱት ሶሻሊዝምን ሳያውቅና ሳይረዳ እንደው በደመ ነፍስ እንደተቀበለው ሲዘላብዱ በሰማው ቁጥር አንዳች ግዙፍ አሳ ነባሪ ዋጥ ጭጭ ያደርጋቸው እላለሁ። በማንበብ በጥልቀት በመረዳት የኢህአፓ አባላትን የሚያክል የለም ቢባል ሀቁን መናገር እንጂ የተጋነነ አይደለም ባይ ነኝ። በበኩሌ ከቆሎ ተማሪነት አንስቼ ያሳደገኝ ትምህርት ቤቴ ኢህአፓ ነው እና ራሴን የማውቀውን ያህል ስለ ኢህአፓ መመስከር እችላለሁ። መሬት ለአራሹ፣ ዳቦ ለተራበው፣ ስራ ለስርዓት የሚሉት ህዝባዊ ድምጾች ኢህአፓ እስከዛሬ እየጮኋቸው ነው። ዛሬ በቴፒ በለገደምቢ በጋምቤላ በወልቃይት በአላማጣ በአፋር በመተከል በወለጋ ወዘተ የተከሰቱት ህዝባዊ አመጾች መነሻቸው የመሬቱ የማዕድኑ የሌላው ሀብት ሁሉ ተካፋይነት ጥያቄ ነው። ደኖች እየተጨፈጨፉ ውሃዎች እየጠለፉ ለባዳን የመሬት ወራሪ ሲጨፈጨፉ በአንጻሩ ወጣቶች ተመረው በስራ እጦት ሲንከራተቱ እያየን የዛሬ 44 አመት ያነሳ ነው ስራ ለስራ አጥ የሚለው ኢህአፓ ሲያሰማ የሰማው የዘመኑ ቁጥር ቢነቅድም እዛው መነሻችን መሆናችን ይስማኛል። ኢህአፓን የሚደግሙ ዘውድ ናፋቂዎች የፋሽስቱ ደርግ አራጊ ፈጣሪዎችና አሽከሮቻቸው መርዘሙ የጎሳ ፖለቲካን የሚያራግቡ አድርባዎች ባንዳዎችና አንጃዎች ናቸው። እነዚህ ሁሉ ደግሞ ኢህአፓን ይፈራሉ። ስሙ ሲጠራ ይርዳሉ፣ ይርበደበዳሉ፣ ሲንቀጠቀጣሉ። ከአይኖቻቸው ሽፋሽፍት አረቀው ማየት የተሳናቸው ኢህአፓ ሁሉም የኢትዮጵያ ህዝብ ጥያቄ በኢትዮጵያ አንድነት ስር በዲሞክራሲያዊ መንገድ ይፈታል ማለቱንና የኢትዮጵያ የውስጥ ጉዳይ ለባዳን አሳልፎ መስጠት አጥሩ ከጠፋ አትክልቱን ጠፋ እንደሚባለው የባዳንን ጣልቃ ገብነት አጥብቆ መቃወም የሚደግፍ ነው እላለሁ። ትግላችን ይፋፋም። ደቂቀ ገሞራው ነኝ ከዋሸራ ጎጃም።
ለዛሬ ያለንን የደብዳቤዎች አምድ ፕሮግራማችንን በዚሁ እናጠናቅቃለን። ሳምንት አርብ ከሌሎች ከእናንት ከአድማጮቻችን ከምናገኛቸው ደብዳቤዎች ጋር እስከምንገናኝ ደህና ቆዩን። መልካም ሳምንት።
ፈላጊ መንገድ ኑሮ የላሻሽ መኪና ትርፍ ፈለጉ ቀርቆኝ ማኖረ በላሜ ዋጋ ነው የምከራከረ የልፋቴን ዋጋ በትክክል ላገኝ የሰው አልፈለግ የማይረብብኝ አንድም ሳንቲም ሲሆን እቆጣጠራለሁ ለማን ይደላውን ከተዋታለሁ መኪና ትርፍ ፈለጉ ቀርቆኝ ማኖረ በላሜ ዋጋ ነው የምከራከረ
ይቅርታ ጠይቁ ወያኔ አንገታችንን በገመራ ስሮ ሲጎትተን እያያያችሁ ዝም ወያኔ በአደባባይ ሲያርድ የህፃናት ጭንቅላት በጥይት ሲያፈርስ እያያያችሁ ዝም ወያኔ መሬታችንን ነጥቆ ሲያፈነቃቅለን እያያያችሁ ዮያኔ ታናሽ ወንድም አይሂስ ሜዲተራኒያን ባህር በደማችን ሲያቀላ ያያያችሁ እየሰማችሁ ዝም ወያኔ ልጅን በጥይት ገሎ እና ሰሬታው ላይ እንድትቀመጥ ያደረ እያያያችሁ እየሰማችሁ ዝም አቤት 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 ኮያኔ ሳንጃ ግድያም ግርፋት ከሚያፈሰው ደም ከሚያጠፋው ነፍስ የናንተ ዝምታ አይቶ አለማየት ልባችንን ወጋው ሆኖ ለረብረት አው ልባችንን ወጋው ሆኖ ለረብረት እኮ ኮያኔ በጽኛ የተወዳ ነው በተማሩ ውሾች አድርባይ ልክስክስ በከርስ አደሮች ነው እና ሚቅርታ ጠይቁ አዘረ አቀፈ አፈረጠም ጣለ አረዳ ሳረደ ቢላ ማቀበለ ተሸማ ምነጠቀ ቅርጫ ተካፈለ እጅና እግሮቹ በንጹሃን ደም እስከራፉ ድረስ ይከፍላል ፍጥሩን ለወረወረው ነፍስ እና ሚቅርታ ጠይቁ ሆነስ ከተገኘም የውያኔ ሽበት ሞርያ ፎጣ መጣይቆ አይቀርም ይጨለማ ግፎ ብርቅን ሲመጣ ይቅርታን ጠይቅ እስከመቼ ድረስ ወያኔ ሲያል ምንም ፈጅ ሆናችሁ ወገንን ሲያረድ ሀገር ሲበታተን ቅርጫ ተካፍላችሁ በተራበው ዜጋ በየእስር ቤቱ በተወረወረው ወገብ ላይ ቆማችሁ እኮ እስከመቼ አስሮና ጠጥቶ በሳት ያጋየ ጆሮቹ እየሰማ አይናቹ ያየ እስከ መቼ ድረስ ለፋሽስት ወያኔ መጣፊያ ምትሆኑ ልክ እንደ ተመሪ ለዚህ ለበሰበሰ ባራቱም ማዘን በቃን የተባለው የፋሽስት ርክም እንኳንስ ለእናንተ ለራሱም አይደቅም ይቅርታ ጠይቁ አሁን ልጠይቅ እናንተ እናንተ ባሪያ ሆናችሁ አትሙቱ ይቅርታ ጠይቁ ከህዝብ ጎን ቁሙ አሁን ነው ሰዓት ከፋኑ የጅብ ቆዳ ከፋኑ የጅብ ቆዳ ከሆነው ወያኔ አይነ ላፈር ብሎ ወሸሽ ነው ይሄኔ ስሩ ከደረቀ ቅርፊት እንኳን ካጣ ከመርዛም የጅብ ጥላ ወያኔ ከምሉት አረምን አይናውጣ ይሄን ነው እንጂ እድሉን ተጠቅሞ ይቅርታ መጠይቁ ህዝብ ጎራ ፈጥኖ መቀላቀል ከወያኔ ጋር ገሃነም ከመጓዝ አፍሮ ከመቃጠል ያረ ይቅርታ ጠይቁ ይቅርታ ጠይቁ አሁን ነው ሰዓቱ ፈጥናችሁ አምጡ ከወያኔ ጉያ ሳይነጋ ለሊት በጊዜው ከሆነ በበደሉ ሰዓት ህዝብ ማሪ ነው አውዝ ማሪ ነው ይቅርታ ይቀበላል አይፈጽምም ቅጣት እናም ይቅርታ ጠይቁ በህዝባዊ ማበል የቆማችሁበት ስራችሁ ሳይናድ የምትሰሩለት ወያኔው ስራ ሳይገባ ተጉድጓድ ከቀብሩ አፋፍ ላይ አሁን ላጥበሩ ከዚህ ጎን አብሩ አብራችሁ ሳሉ አሁን ነው ግጃችሁ ካምሯችሁ መፋቅ ወያኔን ማስወገድ ይቅርታ ብላችሁ ከዚህ ጎን መቆም ከዚህ መዛመድ አንድ ሜትር ተኩል ክብ ሳይሆን ወገመድ አሁን በጨለማው ከዚህ ወግናችሁ የናረብኔ በቃ ካላላችሁ በደማችን ጠጥቶ ሲወገድ ጨለማ ከተንኮታኮተ ጊዜው ካለፈማ ቀላ ቀሉን ተውት ይቅርታ ብትሉ ማን ነው የሚሰማ ይቅርታ ጠይቁ አሁን ይቅርታ እንጠይቅ ይልቅስ ጨለማ ሳይጠፋ ሳይነጋ ለሊቱ ይቅርታ ጠይቁ አሁን ነው ሰዓቱ እየታገልን ሞተን ሞተንም እየታገልን የሳፎ ወያኔን ካፈር ጋር ቀላቅለን ጮራው ሲፈነጥቅ ቀብሩ ሲጠናቀቅ ያኔ አረ ያሳፍራ ያኔማ አይቻልም ማሪም ብሎ ማልቀስ ይቅርታ መጠየቅ ጮራው ሲፈነጥቅ ቀብሩ ሲጠናቀቅ እናም ይቅርታ ጠይቁ አዎ ይቅርታ እንጠይቅ ይቅርታ ጠይቁ እስከ መቼ ድረስ ለፋሽስት ወያኔ ማጣታ ምትሆኑት ልክ እንደ ተመሪ ይቅርታ እንጠይቅ አዎ ይቅርታ ጠይቁ Thank you.